የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል ከማንኛውም የፖለቲካ ድርጅት መሆን ሃይማኖታዊ ድርጅቶች ጋር ሳያወግን እንዲሁም በአትላንታና አካባቢው ለሚኖሩ ኢትዮጵያን በሃይማኖትም መሆኑ በድርጅታዊ አመለካከታቸው ልዩነትን ሳይፈጥር ስራቸውን በማንጸባረቅ ብቻ የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? እንደተለመደው መጥፎ ቦታ ላይ ስለነበርኩኝ ጉዞም ላይ ስለነበርኩኝ በሰዓቱ መጀመር አልቻልኩኝ። ለማንኛቸውም አሁን እዚህ ያለው ኮምቦልቻ ነው ያለው አይደል? አዎ፣ ኮምቦልቻ ከተማ አንድ የህዝባዊ የሆነ የማህበረሰብ ሬዲዮ ጣቢያ ውስጥ ነው። እንደምታውቁት ወይንም ደግሞ እዛኛ ሀገር እንዳለው አይነት ባይሆንም ግን አካባቢውን ያገለግላል፣ ለአካባቢው ደግሞ ጠቃሚ ሆኗል። ባለቤቷም ሁለቱም እዚህ ያሉ አስተናጋጆች በተቻላቸው መጠን ሊያገናኙ ሞክረው ሁለት ሶስት ጊዜ ወድቆ ተበላሽቶብን ነበር። ለማንኛቸውም መጀመሪያ እነሱ ላመስግን ነው ወደ ፕሮግራማችን ንግባል። ዛሬ የተለያዩ አጠር አጠር ያሉ ዘገባዎችን ይዘንላችሁ እንቀርባለን። አሸናፊ ከአዲስ አበባ አለ፣ እሱ የዕለቱን ዜና ያቀርብላችኋል። ከዛ ወደ ውይይታችን የምንገባው እኔ ካለፈው የዲያስፖራ በዓል ባለፈው ማክሰኞ ከሰዓት በኋላ ተጠናቋል። ከዛን ጊዜ ጀምሮ በምስራቅ ጎጃም፣ በምዕራብ ጎጃም አድርጌ በሰሜን ሸዋ በደብረ ብርሃን አቋርጠን ነው አሁን ኮምቦልቻ የገባሁት። በጣም ረዘም ያለ ሁኔታ ስለነበረ ያየሁትን የታዘብኩትን እነግራችኋለሁ። እርግጥ የምጠብቁት ሌላ ነገር ሊሆን ይችላል፣ ግን ያለውን ነገር ልናቀርብላችሁ እንሞክራለን። ከዛ ባሻገር ግን በትክክለኛው ነገር ልነግራችሁ ፈልገው እኔ ባለፍኩባቸው ከተማዎች ከደብረ ታቦር፣ ከደብረ ማርቆስ፣ ማነው ደግሞ ሌላው በማብ ከተማዎች ነው የዞርኩትና ትንሽ ያደከመኝ እሱ ነው። እነሱን አድርገን በዞርኩባቸው ቦታዎች ምንም አይነት ረብሻም ሆነ እንቅስቃሴ የለም። ሰላማዊ ህዝቡን ያለበት ያየሁትም እንደዛ ነው። ግን ተቋማት፣ የኢንዱስትሪ ተቋማትን አይቻለኝ። እነሱ እንግዲህ ከውይይታችን ጋር እንሄዳለን። ለማንኛቸው ወደ አሸናፊ ነው። አሸናፊ ይሰማል? እሺ፣ እንግዲህ ትንሽ የኮሚኒኬሽን ችግር ስላለብን በዚች ባለችን ተጣበን አንተ ወደ ዜና አምራለን እና አድማጮች እንግዲህ ለጊዜያችን ለዘገየንበት ይቅርታ እየጠየኩኝ ወደ ፕሮግራማችን ወደ ዜናው እናመራለን። አሸናፊ አንተ ወደ ዜና አምራለን።
ቀጥታ የሬዲዮ ስርጭት የምትከታተሉን የአትላንታ አድማጮች እንዲሁም በመላው ዓለም በድረ ገጻችን የምትከታተሉን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ የጊዜ አቆጣጠር እለቱ ቅዳሜ 30/2008 ዓ.ም ከምሽቱ 2:16 ነው። ዜናውን ከአዲስ አበባ የማሰማችሁ አሸናፊ ብርሃኑ ነኝ። በሰሞኑ ዋና ዋና ዜናዎች መንግስት ህግ የማስከበር ኃላፊነቱን ለመወጣት ህገወጥ ድርጊቶችን የመግታት ስራ እንደሚሰራ ጠቅላይ ሚኒስትር ኃይለማርያም አሳሰቡ፣ በአማራ ክልል አንዳንድ ከተሞች ህገወጥ ሰልፍ ለማካሄድ የሚሞክሩ ኃይሎች ከድርጊታቸው ሊታቀቡ እንደሚገባ የአማራ ክልል ርዕሰ መስተዳደር አስታወቁ፣ የጊቤ 3 ኃይል ማመንጫ ግድብ 800 ሜጋዋት ኤሌክትሪክ ማመንጨት ጀመረ፣ የኢትዮ ኬንያ የኤሌክትሪክ ኃይል ማስተላለፊያ መስመር ግንባታ ተጀመረ የሚሉት ናቸው። ከዜና በኋላ እንደተለመደው በሰሞኑ አበይት የሀገር ቤት ጉዳዮች ላይ እንወያያለን። አሁን ዜናውን በዝርዝር ላሰማችሁ። ህገወጥ ድርጊቶችን ለመግታት መንግስት ህግን ለማስከበር እንደሚገደድና ኃላፊነቱ እንደሚወጣ የፌዴራል ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ጠቅላይ ሚኒስትሩ በወቅታዊ የተለያዩ በወቅታዊና የተለያዩ ሀገራዊ ጉዳዮች ላይ ትላንት በሰጡት ጋዜጣዊ መግለጫ መላ ህዝቡ ችግሮችን በዴሞክራሲያዊ እና በሰለጠነ አግባብ መፍታት በሚችልበት ሰፊ እድል እንዳለው ገልጸው ባለቤቱ የማይታወቅና በማህበራዊ ድረገጽ ከሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጠብ አሳስበዋል። ሰሞኑን በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የተካሄዱና እየተሰሩ ያሉ ሰልፎች አግባብነት እንደሌላቸውም አንስተዋል። በህገ መንግስቱ መሰረት ሰላማዊ ሰልፍ የመውጣት መብት የተጠበቀ ቢሆንም ሰሞኑን የተካሄዱትና ለመካሄድ የሚፈልጉት ሰልፎች ግን ከህግ አግባብ ውጪ ባለቤት የሌላቸውና በማህበራዊ ድረገጾች የተጠሩ ያልተገቡ ቅስቀሳዎች ናቸው ብለዋል። በእነዚህ ሰልፎች ከህዝቡ ጥያቄ ባፈነገጠና ህብረተሰቡን የማይወክሉ የጸረ ሰላም ኃይሎች አቋም ሲንጸባረቅ በአደባባይ ተስተውሏል ብለዋል ጠቅላይ ሚኒስትሩ። የተንጸባረቁ አቋሞችና መፈክሮች የኦሮሞንም ሆነ የጎንደርን ህዝብ እንደማይወክሉ መንግስት ይገነዘባል ብለዋል ጠቅላይ ሚኒስትሩ ኃይለማርያም። በአማራ ክልል አንዳንድ ከተሞች ህገወጥ ሰልፍ ለማካሄድ የሚሞክሩ ኃይሎች ከጥፋት ድርጊታቸው እንዲታቀቡ የክልሉ ርዕሰ መስተዳድር አቶ ገዱ አንዳርጋቸው አስጠንቅቀዋል። ርዕሰ መስተዳድሩ ትላንት በሰጡት ጋዜጣዊ መግለጫ እንዳመለከቱት በህገወጥ መንገድ የሚካሄድ ሰልፍ የህብረተሰቡን ሰላምና ደህንነት አደጋ ላይ የሚጥል በመሆኑ ተቀባይነት የለውም፣ ኃላፊነቱን ወስዶ ፍቃድ የጠየቀም ሆነ የተሰጠው አካል እንደሌለ ያስታወቁት አቶ ገዱ የዜጎችን መብት ለማስከበርና ህገ መንግስታዊ ስርዓቱን ለመጠበቅ የክልሉ መንግስት የተጣለበትን ኃላፊነት ይወጣል ብለዋል። በዚህም ህግና ስርዓትን ባልተከተለ መንገድ የሚካሄድ ህገወጥ ሰልፍን ለማስቆም የክልሉ ህዝብ ከመንግስት ጎን እንዲቆም ጠይቀዋል። በዜጎች መስዋዕትነት የተገኘን ሰላምና መረጋጋት በህገወጥ ሰልፍ ለማናጋት በሚጥሩ ኃይሎች ላይ በየደረጃው የሚገኘው የጸጥታ ኃይል አስፈላጊውን እርምጃ እንዲወስድ ትዕዛዝ ተሰጥቷል ብለዋል አቶ ገዱ። እንደ ርዕሰ መስተዳደሩ ገለጻ ባለፈው ሳምንት በጎንደር ከተማ የተካሄደው ህገወጥ ሰልፍ የክልሉ መንግስት ለማስቆም የነበረውን አቅምና ዝግጅት ከህብረተሰቡ ጋር ቅራኔ ውስጥ ላለመግባት መታለፉን ተናግረዋል። በተመሳሳይ የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሙክታር ከድር በክልሉ ለሰላማዊ ሰልፍ ጥያቄ አቅርቦ እውቅና የተሰጠው አካል አለመኖሩን በአንዱ ሳምንት ማስታወቃቸው ይታወሳል። የግልገል ጊቤ 3 የኤሌክትሪክ ኃይል ማመንጫ ግድብ 800 ሜጋዋት ኤሌክትሪክ ኃይል ማመንጨት ጀመረ። የአጠቃላይ ግድቡ ግንባታ 96% የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ አስታውቀዋል። ዋና ስራ አስፈጻሚ እንዳሉት ግድቡ እያንዳንዳቸው 187 ሜጋዋት ኃይል ከሚያመነጩ 10 ተርባይኖች መካከል 8ቱ ኃይል ማመንጨት ጀምረዋል። 9ኛውን ተርባይን የመቅሰም ስራው ተከናውኗል ያሉት ኢንጂነር አዜብ 10ኛውን ተርባይንም በቅርቡ መቅሰም እንደሚጀመር ተናግረዋል። በተያያዘ ዜና የኢትዮጵያ ኬንያ የጋራ የኤሌክትሪክ ኃይል ማስተላለፊያ መስመር ግንባታ በያዝነው ሳምንት በይፋ ተጀምሯል። የኤሌክትሪክ ኃይል ማስተላለፊያ መስመር ዝርጋታ ስራው ባሳለፍነው ሰኞ በወላይታ ሶዶ በይፋ መጀመሩን ቻይና ኤሌክትሪክ ፓወር ኢኩፕመንት ኤንድ ቴክኖሎጂ የኢትዮጵያ ቅርንጫፍ አስታውቋል። 2000 ሜጋዋት የኤሌክትሪክ ኃይል የማስተላለፍ አቅም ያለው የመስመሩ አጠቃላይ ግንባታ በ1.2 ቢሊዮን ዶላር ወጪ እንደሚገነባ ታውቋል። የግንባታ ወጪው በአፍሪካ ልማት ባንክ የሚሸፈን ይሆናል። የመሬት ካሳ ክፍያና መሰረቶችን ግን በየሀገራቱ መንግስታት የሚሸፈን ይሆናል። 1045 ኪሎ ሜትር ርዝመት ካለው የኤሌክትሪክ ማስተላለፊያ መስመር 600 ኪሎ ሜትሩ በኬንያ 445 ደግሞ በኢትዮጵያ ክልል የሚዘረጋ ይሆናል። የኤሌክትሪክ ማስተላለፊያ መስመር ግንባታው እንደ አውሮፓውያን አቆጣጠር በህዳር ወር 2018 ዓ.ም ይጠናቀቃል ተብሎ ይጠበቃል። የኢትዮጵያ ዳያስፖራ ከሌሎች ባለድርሻ አካላት ጋር በመሆን የሚያደርገው ተሳትፎ ለሀገሪቱ የኢኮኖሚ ሽግግርና ዘላቂ እድገት ከፍተኛ ሚና እንደሚኖረው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ጠቅላይ ሚኒስትር ኃይለማርያም በያዝነው ሳምንት ማክሰኞ በአማራ ክልል አዘጋጅነት በባህር ዳር ከተማ በተከበረው በ2ኛው የኢትዮጵያ ዳያስፖራ ቀን ላይ በመገኘት ከዳያስፖራው ማህበረሰብ ጋር ተወያይተዋል። በዚህ ውይይት ላይ ጠቅላይ ሚኒስትሩ የዳያስፖራው በሀገሩ ጉዳይ ላይ ያለው ተሳትፎ እንዲያጎለበት ጥሪ አስተላልፈዋል። ባለፉት ዓመታት ኢትዮጵያ ተከታታይ እድገት እያስመዘገበች መሆኑን የገለጹት ጠቅላይ ሚኒስትር ኃይለማርያም የዳያስፖራው ማህበረሰብም የዚህ የእድገት ጉዞ አካል እንዲሆን ጥሪ አስተላልፈዋል። ከኪራይ ሰብሳቢነትና የአሰራር ችግር ጋር ተያይዞ ከዳያስፖራው ማህበረሰብ ለተነሳው ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል። ከኪራይ ሰብሳቢነት ጋር ተያይዞ የሚነሳው ችግር ከተባለው በላይ ነው ያሉት ጠቅላይ ሚኒስትሩ ችግሩ የተወሳሰበና ተስፋ አስቆራጭም ነበር ብለዋል። አሁን ላይ ግን መንግስት ችግሮቹን በመለየት ለመቅረፍ እየሰራ መሆኑን ያስታውሱት ጠቅላይ ሚኒስትሩ ተነስተዋል። በ2009 በሚተገበረው የከተሞች የምግብ ዋስትና ለማታዊ ሴፕትሬት በአዲስ አበባ በሚገጥሩት 5 ዓመታት ውስጥ ከ400,000 በላይ የደሃ ዜጎችን ተጠቃሚ ያደርጋል ተባለ። የአዲስ አበባ ከተማ ሰራተኛና ማህበራዊ ቢሮ እንዳስታወቀው በመርሃ ግብሩ ከ66,000 በላይ ረዳትና ጧሪ የሌላቸው የከተማ ነዋሪዎች ቀጥታ ድጋፍ ይሰጣቸዋል። ከአዲስ አበባ ከተማ ነዋሪዎች ከ18-29 የሚሆኑት ከደህንነት ወረዳዎች እንደሚኖሩ አንዳንድ ጥናቶች ያመለክታሉ። መዲናዋን ጀምሮ በ11 ከተሞች ከቀጣዩ ዓመት ጀምሮ በሚተገበረው የመጀመሪያው ዙር የከተሞች ሴፍቲኔት ፕሮግራም ከ600,000 በላይ ዜጎችን ተጠቃሚ ለማድረግ ታቅዷል። ፕሮግራሙን ለማስፈጸም የሚያስፈልገው የገንዘብ መጠን መገኘት ስርና የቅድመ ዝግጅት ስራዎችም እየተጠናቀቁ መሆኑን ቢሮ አስታውቋል። እንግዲህ ዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚሁ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡ የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ከሰዓት አኳያ ትንሽ ችግር ያለ ይመስለኛል፣ ግን ለማንኛቸውም በተቻለ መጠን ለማሟላት እንሞክራለን። ግን ወደ ውይይታችን ከመግባታችን በፊት እዚህ በዚች እንሸጋገር። አድማጮች እንግዲህ ቀደም ብዬ እንደተናገርኩት የድምፅ ጥራት ሊጎለው ይችላል። ለማንኛቸው እንግዲህ ለማስተካከል እንሞክራለን። ወደ ዝግጅታችን እንገባ። የምትጠይቀኝ ነገር ከሌለ እኔ ወደ አንተ ጥያቄ ልግባ። ይሰማሃል?
ይሰማኛል።
እሺ፣ ጥያቄ ካለ አጣ ወደ እኔ ጋር ልሂድልህ፣ አለበለዚያ ወደ ፕሮግራማችን። እሺ፣ ከቴክስት የተረዳሁት እሱን ነው ብዬ ነው።
ብዙ ነው ያደረከው። ከባህር ዳር ተነስተህ ወደ ገጀን መጣህ። አባይ ጋር ላይ ደርሰህ ሸዋ ድንበር ላይ ደርሰህ ሰሜን ሸዋ የኦሮሚያ ድንበር ላይ ማለት ነው ደርሰህ ተመልሰህ ደብረ ማርቆስ አደርክ። እንደገና በነጋታው ተነስተህ ደጀንን አልፈህ የኦሮሚያ ሰሜን ሸዋ ዞርን ከተሞች እነ ገብረ ጉራቻን፣ ሌሎችም ማዕት ከተሞችን አልፈህ ቢቼን አልፈህ ኦፍኮርስ ቢቼ ወደ ውስጥ ይገባል፣ ግን መንገድ ድረስ መጥቷል። አሁን ሱሉልታን አልፈህ አዲስ አበባ ሰንጥቀህ ከዛ በኋላ የሰንዳፋን ሸኖን ይህ መሳሰሉ የኦሮሚያ ከተሞችን አልፈ ባህር ዳር ገብተህ እንደነበር ትላንትና ነግረኛል። ዛሬ ደግሞ ከዛው ከባህር ዳር ተነስተህ ወጥተህ ሸዋሮቢትን አልፈ ካራቆሬን ሌሎችንም ከተሞች አልፈ በከሚሴ በኩል አሁን ወደ ኮምቦልቻ መሄድህን ነው። ረጅም ርቀት ነው።
በጣም ረጅም ርቀት። ነገር ግን አሁን እንደምረዳው አንተ አብረህኝ ዞርክ ነው የምትመስለው እንጂ እኔ ብቻ ሄድኩኝም አይመስለኝም። ትክክል።
እንግዲህ የኦሮሚያንና የአማራን ክልል ነው የሰሜን ሸዋ፣ የኦሮሚያን ሰሜን ሸዋ፣ የአማራን ደግሞ የምዕራብ ጎጃምን፣ የምስራቅ ጎጃምን እና እንደገና የሰሜን ሸዋን ከዛ በኋላ የደቡብ ወሎን ነው ያካለልከው እና ምን አየህ? በተለይ ከሰላምና መረጋጋት ጋር በተገናኘ ከክረምቱ ከዝናቡ ጋር እና ከሰብል ከእርሻና ከቡቃያ አኳያ እንደው በመንገድ ላይ ስታልፍ ባትቆምም ያየኸውን ነገር
ነው። በመጀመሪያ ከባህር ዳር ልክ እንደገለጽከው ከባህር ዳር ተነስተን በዛ ከባህር ዳር 32 ኪሎ ሜትር ላይ የሚገኝ ቆቃ ሳይሆን ቆጋ የሚባል የመስኖ ልማት ሰው ሰራሽ ሐይቅ አለ። እዛ ነው ይሄን ነው ይሄ ሰው ሰራሽ ሐይቅ ወደ 938 የሆነ የውሃ ባለሙያ ሰልጣኞችና ሰራተኞች አሉት። ለአርሶ አደሮቹ የሚያስረዱ ነው የሚያስተምሩ። ከዛ 10,000 የሚሆኑ ለ10,000 ለሚሆኑ አርሶ አደሮች የውሃ አቅርቦት በመስኖ ያቀርባል። ወደ 9 ቀበሌዎች ነው የሚያካልለው። እነዚህ 10,000 አባወራዎች ናቸው። በእያንዳንዳቸው በአማካኝ ሶስት አራት እንኳን ብንወስድ ወደ 40,000-50,000 ቤተሰቦችን የሚያካልል ነው። በብዛት የሚያመርቱት ስንዴ፣ በቆሎ፣ ድንች፣ ቲማቲም እና በተወሰነ ጊዜ ደግሞ እየቀያየሩ የሚያመርቱበት ነው እና ይሄ በጣም ትልቅ ቦታ ነው። ባለፈው አመት አይቼው ነው ባለፈው አመት ሳየው ግን ሃይቁ የደረቀ ነበር። በዛ አካባቢ የነበሩ የበቆሎ ሰብሎች ራሳቸው ደርቀው ምጭ የመታቸው ይመስሉ ነበርና የሰብል ምርቱን በጨራሽም ለማየት ማልችበት ነበርና ዘንድሮ ሃይቁ ሞልቷል። እርግጥ በአሁኑ ሰዓት መስኖን ባይጠቀሙም ግን አስተማማኝ የሆነ የመስኖ ልማታቸውን እንደሚሄዱበት ነው የተረዳሁትና ያየሁት። ከዛ የቀጥለ ይህን ነው እንግዲህ ወደ ቡሬ ነው ነው ቡሬ የተለያዩ ቦታዎችን የግልም ሆነ በመንግስት ተቋማት የተገነቡ እና በግል ደግሞ የተገነቡ ቦታዎችን አይተናል። ፋብሪካዎችና ኢንዱስትሪዎች፣ ከዛ ውስጥ የዘይት ፋብሪካ፣ የሳሙና ፋብሪካና የፕላስቲክ ፋብሪካ። እነዚህ በአንድ ግለሰብ የሚቋቋሙ 1.5 ሚሊዮን ብር 1.5 ቢሊዮን ብር ይፈጃል ተብሎ የተገመተ ነው። ይሄ በሚያልቅበት ጊዜ በመጀመሪያው ፍጆታው ሳሙና ነው፣ ከዛ ማን ዘይት ነው፣ ከዛ ከዘይቱ በሚወጣው ሳሙና ይሰራል። እነዚህ ሁለቱን ደግሞ ለሽያጭ በሚያቀርቡበት ጊዜ አቅርቦት ማን የፓኬጂንግ ወይንም ደግሞ የማሸጊያ ችግር እንዳይመጣባቸው የራሳቸውን ፕላስቲክ ፋብሪካ እያቋቁሙ ናቸው። በሚቀጥሉት 4 ወር ውስጥ ስራ ይጀምራል ተብሎ ይጠበቃል። በሙሉ እቃዎቹ አልቀውለት ይሄዱ ናቸው እና እነዚህ ከፍተኛ ወጪ የተሞላበት በአንድ ግለሰብ እና አንድ እንግሊዛዊ ሰው የተመሰረቱ ናቸው። ከዛ ባሻገር ግን ወደ ከዛ አልፈን በምንወጣበት ጊዜ ወደ ደጀን ነው ይሄ ነው። ደጀን ያለ የፕላስቲክ ፋብሪካ የጂፕሰን ፋብሪካዎችን አይቻለሁ። የጂፕሰን ፋብሪካው ከዛው ከአባይ ጎርጅ ውስጥ እየወጣ ከአባይ ሸለቆ በሚወጣ ምርት ወይም ጥሬ እቃ እዛው ተፈሽቶ እዛው የሚሰራ ነው እና እሱን አንድ እይታ አለው። እሱ ራሱ የዘጠኝ ወረዳ ሰዎችን ያዳረሳል። 920 ኩንታል በቀን ማምረት ይችላል። በአሁኑ ጊዜ ግን ትንሽ ችግር ስላለበት 330 ኩንታል ነው በቀን ሊያመርት የሚችለው። ለአካባቢው የአርሶ አደሮች አገልግሎት ይሰጣል። ይህም የውሃ አቅርቦትና ከስራ ቀጠራ ባሻገር የውሃ አቅርቦትን ለአካባቢው ሰዎች በማቅረብ እሱን እያዘጋጀ ያለ ነው። ከዛም በመቀጠል ወደ ከደጅና ወደ ዳፍት ወደ ደብረ ታቦር ነው። ደብረ ታቦር አነስተኛ ከተማ ያየ ነው። ከደጅና ወደ ፍኖተ ሰላም፣ ከዛ ወደ ደብረ ታቦር ነው ደብረ ማርቆስ መሄድ ነው እና በዛ መሀል አንድ ያየሁት ነገር ቢኖር ምንድን ነው የ7 ኪሎ ሜትር ርቀት መሄጃና መምጫ ወደ 140 ኪሎ ሜትር የሚሆን ተጉዘን ነበር እና በመሀሉ ላይ ያየሁት የምርት ሰብል ነው። አሁን በቆሎ በደንበኛ በሚገባ ሁኔታ ደርሷል። ከበቆሎ ባሻገር ደግሞ የገብስና የስንዴ ዘሮች በደንበኛ ምርቱ በደንበኛ የምህር ሰብል ነው የሚባለው እሱ ደርሶላቸዋል። የበልጉ እሱ ደርሶ እየደረሰላቸው ነው። አሁን ገበሬዎች በጣም እንትን የሚያደርጉት እየተሳተፉና እየተሯሯጡ እየሰሩበት ያለው የጤፍ እርሻቸውን ለማስተካከል ነው እና ገበሬዎቹ አሁን እያረሱ ያሉት ምንድን ነው አፈሩን ምንድን ነው ማደላደል ነው የሚባለው ማደላደል እያመቻቹ ናቸው ለጤፍ። ግን ያ አካባቢ 7 ኪሎ ሜትር የሚሆነው መንገድ ስንጓዘው በግራና በቀኝ የዛን ያህል ርቀት ባለው ትልቁ በጎጃም ውስጥ የጤፍ አምራች ሀገር ነው። በተለይ ማኛ ጤፍ የሚባለውን አምራች ሀገር ስለሆነ በብዙ ነገሮች የሚመሰገንና ወደ ጎጃም የጤፍ ሀገር የሚባለውም ከዛ አካባቢ የመጣ የሚመስለው እና ገበሬዎች በጣም እየተዘጋጁበት ነው። ዝናብ እና እርጥበት በደንበኛ አለ። ወንዞቹን በሙሉ ታያቸዋለኝ። ባለፈው አመት እድሉ አጋጥሞ የተወሰነ ቦታዎችን አይቼ ስለነበረ ከዛ አኳያ የዝናቡና የወንዞቹ መሙላት በጣም በሚያስደንቅ ሁኔታ ነው እና እሱን ነው አባይ ጎርጅ አባይን ምልህ ባለፈውም አመት አይቼዋለሁ። አሁንም አይቼዋለሁ። ምን አዲስ ነገር የለበትም። አዲስ ነገር አለ ቢባል የትራፊክ አደጋን ለመቀነስ በተቻላቸው መጠን የአካባቢው ሰዎች የአካባቢው አስተዳደር እየሰራ በመሆኑ በመሀል ላይ አሜሪካን ላላችሁ በቤተሰብ በኔበርሁድ አካባቢ የሚደረጉ ለህጻናት ለመጠበቂያ አክሲደንት እንዳይመጣ ለሚደረግ የትራፊክ መቀነሻ ባምፕ አለ። እሱ በዋናው ሃይዌይ ላይ በዋናው አውራ ጎዳና ላይ እሱን በኪሎ ሜትር አንዳንድ ቦታ በጣም አደገኛ ነው የሚባል ቦታ ላይ በአንድ ኪሎ ሜትር ርቀት ላይ በማድረግ እሱን በጥንቃቄ እየሰሩት ናቸው። ግን ያም ሆኖ ግን ሹፌሮቹ እኔ በምን አይነት ወይ ጠበል መተው በጠበል ካረጫቸው በስተቀር በህግና ስነ ስርዓት ያስተምራቸዋል የሚል ግምት ግን የለኝም። አሁንም መዞር በመቀደም በሌለባቸው ቦታ ላይ የሚቀድሙ ናቸው፣ ለአደጋ ራሳቸውም ተጋልጠው ሌሎችንም የሚያጋልጡ ናቸው። ከዛ ጨርስን ከደብረ ታቦር ከደብረ ማርቆስ ይቀጥ ከደብረ ማርቆስ ወደ ደብረ ብርሃን ያመራ ነውና እሱ በሰሜን ሸዋ አቋራርጠን ይሄንና ግራና ቀኙ ስትመለከተው የምርት አቅሙ በተለይ እሸት በደንብ እኛ የደረሰበት ቦታ ነው ያለው። ችግርም ያለም አይመስልም። እግዚአብሔር ይጠብቀና አገሪቷን እግዚአብሔር ይጠብቃት። በዛ ሁኔታ እርሻው በጣም በጥሩ ሁኔታ ነው ያለው። እሱም መሰላሌ በሰላሌ በኩል ይታረሳል። በዚህ በፍቼ በኩል ፍቼ እነሳሌ በጣም የተቀራረቡ ናቸው። አዎ አዎ፣ የእሱ ነው እንትን የሚያደርገው እና እሱን ባለበት ሁኔታ ነው ያለው። ጥሩ ሁኔታ ነው፣ ጥሩ አጋጣሚ ነው ያለው፣ ጥሩ ሁኔታ ነው ያለው። በተለይ ለገበሬዎችን በተመለከተ ተስፋ ሳይጭ ነው። ሌላ አንድ በጣም ከደነቀኝ ነገር ቢኖር ምንድን ነው፣ የትኛው ቦታ ነው ቆይ ልመልከት እችን የጻፍኳት የዱቄት ፋብሪካ ያየንባት ቦታ አለች እና እዛ ዱቄት ፋብሪካ ላይ የአስተናጋጆቻችን መሆን አካባቢው በጣም የኮራበት ነገር አንድ ትልቅ ነገር ቢኖር ምንድን ነው፣ በአማራ ክልላዊ መንግስት መስተዳደር የሚታገዝ ነው። ገበሬዎች ተሰባስበው የራሳቸውን በማህበር ሆነው በዩኒየን ሆነው ያቋቋሙት የዱቄት ፋብሪካ ነው። ይሄ ዱቄት ፋብሪካ ወደ 69 አባላት አሉት። አሁን በ187,000 ብር የጀመረው ወደ 20 ሚሊዮን ብር ደርሶልናል ብለዋል። እንትናቸው ግን ትልቅ የሚኮሩበት አለ። ትልቁ ነገር የሚኮሩበት ምንድን ነው? በዚህ ባለፈው ዓመት በተከሰተው የእህል እጥረትና ድርቅ ሳቢያ እነዚህ ሰዎች ስንዴ ከአካባቢው እየሰበሰቡ እየፈጩ የሚልኩት ነው። አንድ እነሱን በጣም ያስደሰታቸው እኔም ለራሴም ያላሰብኩትን ነገር እንዳያደረገኝ አንድ ትልቅ ነገር ቢኖር ምንድን ነው፣ በፊት የእርዳታ እህሎች የሚጫኑት እና ተጭነው ደግሞ የሚጻፍባቸው ዶንያዎች የዩኤስኤድ ነበር የሚል የነበረው ወይንም ደግሞ ካናዳ ነው የሚለው ወይንም ደግሞ ያለ ወርልድ ፉድ ነው የሚለው። ይሄኛው እንደዛ አይደለም የሚለው። ይሄኛው የሚለው የአማራ ክልላዊ መንግስት መስተዳደር የእርዳታ እና የእህል ማከፋፈያ ብይልና ኪሎግራሙ ምን ያህል ኪሎግራም እንዳለበት እሱን ይጠቅሳል። ከዛ በኋላ ከሱር ደግሞ የማይሸጥ የሚል ተጽፎበታል። እና ይሄ በራሳችን ጥረት ያመጣኑ ነው እና ድሮ የምንመለከት የነበረው ተመጽዋቾች እርዳታ ተቀባዮች ነበርን። ያ እርዳታና ተመጽዋች በነበርንበት ጊዜ ሁልጊዜ የምንመለከት የነበረው የፈረንጅ ዕቃ ነበር። አሁን እኛ ራሳችን ተመጽዋች ሳይሆን እኛ ለራሳችን ለወገኖቻችን ደርሰን አምርተን የምንለግስበትና ለቦታውም ለአካባቢ የምናደርስበት የራሳችን ስምና የራሳችን አርማ በራሳችን ቋንቋ የተጻፈ ነው የሚል በጣም ኩራት የተሰማበታል። እና ይሄንን ለአድማጮች ለመግለጽ እፈልጋለሁኝና ለእኔም ለራሴም ያላሰብኩት ነገር ነው ያመጣልኝ። ከዛ በአዲስ አበባ አቋርጠን ደብረ ብርሃን ነው ያደርነው። ደብረ ብርሃን እና ዛሬም ይዋልንበት የዛ አካባቢ ነው። ከዛ በፊት ደጀን ላይ የዳሸን ሲሚንቶ ፋብሪካ አይተናል። ከመንግስት ከሚታገዙ ድርጅቶች ውጭ በግል የሚሰሩ የሲሚንቶ ፋብሪካዎች አይተናል። ይሄ በሼክ መሐመድ አላሙዲን የተቋቋመ ነው። በኢትዮጵያ ውስጥ ተከስቶ የነበረውን የዛሬ 5 ዓመት 6 ዓመት ተከስቶ የነበረውን የሲሚንቶ እጥረት ለማቃለል እሳቸው ካደረጓቸው አስተዋጽኦ የመጀመሪያው ክፍል ከደርባ ሲሚንቶ በፊት የተቋቋመ እና በወቅቱ የዋጋ ግሽበትን ለመቆጣጠር የተጠቀሙበት እና አገሪቱም የተጠቀመችበት የሲሚንቶ ፋብሪካ ነው። እሱን አይቻለሁ ከግለሰብ አኳያ። ያኔ ቀደም ብዬ ነገርኩ፣ የዘይት ፋብሪካ የግለሰብ ነው፣ ይሄኛውም የግለሰብ ነው። ከዛ ባሻገር አሁን ዛሬ ያየሁት በደብረ ብርሃን አካባቢ የሀበሻ ቢራ ፋብሪካን ጎብኝተናል። የሀበሻ ቢራ ፋብሪካ በሆላንድ ሀብታሞች እና 8,000 በሚሆኑ ኢትዮጵያን የሼር አክሲዮን ገዢዎች የተቋቋመ ነው። እሱም ወደ 220 ቋሚ ሰራተኞች አሉት። የራሱን ብቅል ወደፊት ለማምረት የሚጥር ነው። በአሁኑ ጊዜ ለአካባቢው ላሉ አርሶአደሮች የብቅል አመራረትን ስልት በማስተማር እነሱም ወደፊት የኢኮኖሚው ተሳታፊ ከግብርና ወደ ኢንዱስትሪ የሚለውን መርህ ተከትለው እነሱም ተሳታፊ ሆነው የሚሄዱበትን ነገር እያስተማረ ነው። ከዛ ጎን ለጎን ያየሁት ዳሽን ቢራ ፋብሪካ ካለፈው ካየሁት በጣም ባደገ ሁኔታ ነው ያለው። እሱም ተመሳሳይ ነው፣ ግን ስፋትና ጥልቀቱ በጣም የበዛ ሆናል። ይሄንን ብዬ ግን አንድ ማስታወስ የምፈልገው እዚህ በማስተዋት የምፈልገው ጉዳይ ቢኖር ምንድን ነው? በሄርኩባቸው አካባቢዎች በሙሉ በጣም ሰላም የሆነበት እኛ ማታ ራት ከበላን በኋላ ከተማውን በእግራችን እየዞርን የምንመለከተው ነው እና ምንም አይነት ችግር የሌለበት ነው። ይሄ ለዚህኛው ነው ለዛኛው ከሚል አኳያ አይደለም፣ ግን እኔ በሄርኩባቸው ነው እኔ በሄርኩባቸው ባልሄርኩባቸው ያለውን ነገር ደግሞ እንወያያለን። አሁን አንተም የራስን ትመዘ ትመዘግብልኛለህ። እዚህ ማቶ አብይ የሚባል አንድ ወገን አግኝቻለሁኝ። እሱ በተለያየ ቦታ ላይ ስራ ስላለው እና ግንኙነት ስላለው እንዳጋጣሚ የተገናኘ ነው። እሱ ደግሞ ከደብረ ታቦር አካባቢ በጎንደር አካባቢ የተከሰቱትን ክስተቶች ይገልጸናል። ግን ያም ሆኖ ይህ ግን መሰረት አለ ይቀርሰውነት ነው። አንተ ሰዓት እያየው ነው። ትንሽ ደቂቃ አለች እና በእሱ እንትን እናደርጋታለን። እና ከአንተ ልጀምር ወይስ ከዚህ ልጀምር? አንተ ምራኝ እና በእሱ እንሂድ። ከዚህኛው እሺ፣ የእሱ እናዳምጠው። እሺ፣ በጸጥታ ዙሪያ ነው አሁን የምናወራው። አድማጮች፣ ይሄ የምንነግራችሁ ነገር ከመንግስት የመጣ መግለጫ አለ። እኛ በጥረታችን ያደረግነው ይሄ ነው ብለን የምናምንበትና ትክክለኛ ሆኖ የሚሰማን የምንነግራችሁ እና እዚህ ላይ ወዲያ ወዲህ ይሄ የሚባለው ነገር በፌስቡክ ያያችሁት ነገሮች ተከሰቱ፣ 50 ሰው ሞተ፣ 90 ሰው ሞተ የሚባለው ነገር ወደዛ እንተው እና የመጨረሻ የምንላቸው ነገሮች አሉ። ለማንኛቸውም እስኪ ወደዚህ ወደ በጸጥታ አካባቢ በተመለከተ ያጋጠመውን ያየውን በጎንደር አካባቢ የነበሩት ሁኔታዎች እና ዛሬም በደብረ ታቦር አካባቢ ያሉትን ሁኔታዎች ይገልጽልናል።
ሄሎ። እሺ፣ ያው ካለን ሰዓት አንጻር ብዙ ማለት አልፈልግም። ያው በክልላችን እስካሁን ባለው አጠቃላይ ሁኔታ ከህዝቡ ጋር በመሆን አንጻራዊ ሰላም የተረጋገጠበትና ልማትና እድገት ብቻ የሚከናወንበት ህዝቡ ሰላም ወዳድ የሆነበት ሁኔታ ነው ያለው። ነገር ግን ደግሞ ይህ እድገትና ብልጽግና ወይም መልካም እድገት የማይመኙ የውጭና የውስጥ አፍራሽ ተልእኮ ያላቸው ኃይሎች ወይም ጸረ ሰላም ኃይሎች፣ ተላላኪ ኃይሎች በሚፈጥሩት የተወናበደ አሉባልታ ወሬ ህብረተሰቡ አልፎ አልፎ የሚደናገርበት ሁኔታ ተፈጥሯል። ይህም በተደጋጋሚ በተለይ በሰሜን ጎንደር አካባቢ የሚፈጠሩ የሁከት ሁኔታዎች አሁንም አልፎ አልፎ ከመፈጠር ወደኋላ አላሉም። ዛሬም በተለያዩ ከተሞች አልፎ አልፎ ህገ ወጥ ሰልፍ መንግስትን በተደጋጋሚ ወደር በሌለው ትዕግስት እየተከታተለ ጉዳዩን አንድም ዜጋ ላይ ወይም ንብረት ላይ ጉዳት እንዳይደርስ ጉዳዩን በአጽንኦት እየተከታተለው ነው ያለው። ዝሮ ዝሮ ግን አጠቃላይ ልማቱን ሊገታ የሚችል መሰረት ያለው ነው ተብሎ ሊወሰድ አይችልም። እዛም እዚህም የሚፈጠሩ በአፍራሽ ተልእኮ ያላቸው ኃይሎች የሚለኩሱት መሆኑ ታውቆ መንግስትም ጥብቅ የሆነ ክትትል እያደረገ በዜጎቹና በንብረት ላይ ውድመት እንዳይደርስ በከፍተኛ ሁኔታ እየተከታተለ ያለ መሆኑን ነው ለመግለጽ የምሞክረው።
በጣም አመሰግናለሁኝ። ሌላ አንድ ትናንትና የተከሰተው ክስተት በተመለከተ በጎንደር የሻለቃው ባለፈው ሁለት ሳምንት እናንተ አውርተናል፣ የህግ የበላይነት መከበር አለበት ወደሚለው ሁኔታ ብዙ ሄደናል እና ብዙ መደጋገም ያስፈልጋል። ለማንኛቸውም ግን ኮርኔሉን ለፍርድ ቤት ለማቅረብ በተሞከረበት ጊዜ የአካባቢው የእሱ ደጋፊዎች የሆኑ ሰዎች በመሳሪያ በምንም አድርገው ሰውየው ለኛ ይሰጠን፣ ፍርድ ቤት መቅረብ የለበትም የሚል አልባሌ በጣም ከሀገራችን ባለፈው 25 ዓመት ከተጓዘችበት መሰረታዊ የዲሞክራቲክና የህግ ስርዓት ውጭ በሆነ መልኩ የተንቀሳቀሱ ነበሩ። ባለኝ መረጃ በትናንትና ዕለት 6 ሰዎች ሞተዋል፣ 9 ሰዎች ቆስለዋል የሚል አለ። በአሁኑ ሰዓት ነገሮች ተረጋግተዋል። የመከላከያ ፖሊስ ሰራዊት ገብቶ ነገሮችን ከበዙ አካባቢ ከአዘዙ አካባቢም እንደዚሁ የተከሰቱ ክስተቶች ነበሩ። ትንሽ ውከቶች ነበሩ እንጂ የሰው ህይወት ያለፈበት የለም። በዛሬው ዕለት በጠዋት ላይ በጎንደር አራዳና በአራዳ አካባቢ የወጡ ሰዎች ነበሩ። በጠዋት ከጠዋቱ 2 ሰዓት ጀምሮ የወጡ ሰዎች ነበሩ፣ ግን ለተወሰነ ጊዜ ግርግር ተፈጥሮ ወደ ተመልሶ ወጥቷል። ወደ ከሰዓት አካባቢ በደብረ ታቦር እና በጎንደር በዛ አካባቢ ትንሽ ግጭቶች ነበሩ። የተረጋገጠ መረጃ የለኝም። የተረጋገጠ መረጃ ስለሌለኝ ቁጥር አልሰጠም፣ ግን እንደ ቁጥር አሁን ከመሸ በኋላ ያገኘኋት ቢኖር የሁለት ሰዎች ህይወት ጠፍቷል ብሏል። በጣም የሚያሳዝን እና የሚያሳዝን እንደሆነ የሚያሳፍር ደረጃ ላይ የተደረሰበት ወቅት ነበር። በኦሮሚያ ክልል በሻሸመኔ አካባቢ እንደዚህ ተከስቶ ነበረ። አሁን የሰማሁት ፌስቡክ አይቶ የነገረኝ መሰለኝ፣ ግን አልመሰለኝም። ግን በኦሮሚያ አካባቢ እንዳሰቡት የሆነላቸው አይደለም። የእነሱ እንግዲህ የራሳቸው ምክንያት ሊኖር ይችላል፣ ወይም ደግሞ የህዝብ ራሱ የህዝብ ፍላጎት በሌለበት አካባቢ ለቅስቀሳ ማድረጉ ማን ችግር ያለበት ነው? ለማንኛቸውም ግን እስኪ አንተ የአዲስ አበባው በምን አይነት ሁኔታ እንደነበርና ምንስ እንደተከሰተ አንተ የራስህን እይታ ደግሞ ግለጽልና ከዛ አጠር ያለ ውይይት እናደርጋለን ከሰዓት አኳያ።
እሺ፣ አዲስ አበባ ለጋር አካባቢና መስቀል አደባባይ አካባቢ በተመሳሳይ በጣም ጥቂት ወጣቶች ምናልባት ከመቶ የማይበልጡ ቢበዛት ከመቶ 40 የሚበልጡ ነው የተባለው በዚህ በማህበራዊ ሚዲያ በተላለፈላቸው ጥሪ መሰረት ወጥተው ነበር። ግን አስቀድሞ በቂ መረጃ ስለነበረው ምንም አይነት እንቅስቃሴ አላደረጉም እና ተከበው ሙሉ በሙሉ በቁጥጥር ስር ውለዋል። ህገወጥ ሰልፍ ጎዳና ላይ አዲስ አበባ የተጨናነቀ ጎዳና ላይ መፍጠር በራሱ ወንጀል ነው፣ በህግ የሚያስጠይቀው እና ፖሊስ አብዛኞቹ እንደውም እኔ እንደሰማሁት መረጃ ሙሉ በሙሉ በቁጥጥር ስር አውሏቸዋል እና እንግዲህ በህግ አግባብ የሚጠየቁ ይሆናሉ። በተለይ ዋናዎቹ መሪዎቹ ሊጠየቁ የሚችሉበት ሁኔታ ይኖራል። በተረፈ አዲስ አበባ ብዙም ምንም ኦልሞስት ምንም ችግር የለም፣ ሰላማዊ እንቅስቃሴ ላይ ነው ያለችው። እንግዲህ እነዚህ አስቀድመው የተዘጋጁ ወጣቶች መሆን አለባቸው። የተደራጁ መሆናቸው ያስታውቃል። በአንድ ጊዜ በአንድ ቦታ ነው የተገኙት። ሌላ ወጣት ግን ጥሪውንም ዋጋ አልሰጠውም። እኔ እንደውም ይህን ያህልም ይገኛል ብዬ አላሰብኩም ነበር። ይኸው ነው የአዲስ አበባ
በሁለት አሁን እየመጣሁኝ እያለሁኝ እንደኔ ስልክ እየተቋረጠም ያልጨመርኳቸው ነገሮች ቢኖሩ ምንድን ነው የአዲስ አበባን በተመለከተ ነው። በአይሲዙ ተጭነው የመጡ ሰዎች አሉ፣ የአዲስ አበባ ሰዎች ያልሆኑ ከገጠር የመጡ እና የኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ እና የኦነግን ባንዲራ በእንትን አድርገው ያመጡና ለማሳየት የሞከሩ እነሱ ቁጥራቸው 16 የሚሆን አማርኛም በደመኛ መናገር የማይችሉ በቁጥጥር ስር እንደዋሉና ምርመራ እየተደረገ እንደሆነ የመጨረሻው አሁን ያለኝ አሁን ልክ አንተ ከመደወል በፊት እና ወደ ፕሮግራም ከመረት በፊት ይህ ችግር ላይ ስልክ የግንኙነት ችግር ስለነበር ግን ያን መሰረት አድርጎ ያገኘሁት አለ። በኦሮሚያ ክልል ግን ቀደም ብዬ እንደነገርኩ የሆነ ነገር የለም። አንድ ግን መሰረት እንደ መሰረት አድርጌ የምጠይቅህ ትላንትና ጠቅላይ ሚኒስትር ኃይለማርያም ተናግረዋል፣ የህግ የበላይነት መከበር አለበት ብሏል። ብዙ ነገሮችን የጠቀሱ እሱን ለሚቀጥለው ሳምንት እናደርገዋለን። ግን ዋናው በዚህ ህግና ስርዓት በተመለከተ ከዚህ በፊት ከአንዴም ሁለት ጊዜ መንግስት የራሱን ስራ መስራት ሲገባው ወደ ሽምግልና ነው የገባው። እነዚህ ሂደቶች ምናልባት ወደ ስርዓት አልበኝነት ያመራል የሚሉ ብዙ ሰዎች አሉ። የአንተ እይታ እንዴት ነው? እንዴትስ ያዋል መንግስት አሁን አንተ ከምትከታተለው ሁኔታ?
እቺ ሀገር በህገ መንግስት የምትስተዳደር ሀገር ናት። ህገ መንግስቱ አለ። ህገ መንግስቱ የመነጩ ህጎች አሉ ለየጉዳዩ። ህገ መንግስቱም ላይ ስለ ሰላማዊ ሰልፍ መብት መሆኑን ያስቀምጣል። ሰላማዊ ሰልፍ የሚደረግበትን አግባብ ያስቀምጣል። መሳሪያ ኃይል ይላል ህገ መንግስቱ። ከዛ በኋላ ደግሞ ህገ መንግስቱን ለማስፈጸም ከዚሁ ከሰልፍ ጋር በተገናኘ በየከተማዎቹ የሚወጡ ደንቦች አሉ። ህግ ማለት እነዚህ ናቸው። ህግ ካልተከበረ አገር፣ ስርዓት፣ ተስፋ ሁሉ ነው የሚጠፋው እና እንግዲህ ከዚህ አኳያ ባለፈው ሳምንት ጎንደር ላይ አንደኛ ያልተጠየቅም እውቅና ያልተሰጠው ማው ውጥቀት የሚሉትን ነገር የማደናገሪያ ነገር ነው። ትጠይቃለህ፣ እኔ ነኝ ባለቤቱ፣ ከዚህ እስከዚህ ቦታ በዚህ ሰዓት አደርጋለሁ፣ አላማው ይሄው ነው ስልና ታሳውቃለህ፣ ኃላፊነት ወስዳል ማለት ነው። እውቅና ይሰጣል። ፍቃድ እያሉ የሚያምታዙ ነገር እውቅና ነው። እውቅና ተወስድና ሰልፉን ታደርጋለህ። እንግዲህ ይሄ እውቅና የለውም ባለቤቱም አላማው ማይታወቅ። ከሁሉም በላይ ደግሞ ህገ መንግስቱ ላይ የተቀመጠው መሳሪያ ኃይል የጦር መሳሪያ ላይ የሚለው ግን የጦር መሳሪያ ተይዞ ነው የተወጣው እና እኔ የክልሉ መንግስት በሰላማዊ ሁኔታ ተጠናቀቀ በጎንደር የተካሄደው ሰልፍ ሰላማዊ ስለው የምትችለው አልነበረም። አንድ የታሰበው ሁለት መሳሪያ የታጠቁ ሰዎች ያሉበት ሰልፍ ሰላማዊ ሰልፍ ይባል አይችልም። እንግዲህ የክልሉ መንግስት ነው ጉዳዩ የሚመለከተው። የክልሉ መንግስት እኔ ከአቅሜ በላይ አለ የሚል ነገር ከሌለ በስተቀር ወይም ደግሞ ወይ የወንጀሉ አይነት ለፌዴራል መንግስት የተሰጠ ካልሆነ በስተቀር የፌዴራል መንግስት በጉዳዩ ውስጥ አይገባም። በዚህ ጉዳዩ ውስጥ አልገባም መግለጫውን የሰጠው ክልሉ ነው እና ክልሉ በ ከመዙ ሰዎች ጋራ ትራዲ ውስጥ እንዳልገባ የሚል ነገር ነው ያደረበው። እኔ በምንም መስፈርት ያካዋጠልኝ ነገር ነው። ምክንያቱም የህዝብ የበላይነትን ለድርድር ያቀረበ ነው። የህግ የበላይነትን ለድርድር አቀረብ ማለት በራሱ ትልቅ መርህ የተናገው እና አደገኛ ነው። አደጋው ምንድን ነው? ሆን ብሎ ህግ የሚጥስን ሰው ስትተው አይ ትቶኛል እኔ አፍርቻለሁ እና ምህረት ስላደረገልኝ ለሚቀጥለው አላደርግም አይደለም። ምክንያቱም ሆን ብሎ አስቦና ያለመሆን ያደረገው ምንድን ነው የሚሆነው? በሚቀጥለው ሌላ እርምጃ ነው የሚወስደው ከፍ አድርጎ። ይሄ ነው የህገወጥ ትርክት አካሄድ ነው። መታለፍ ያልነበረበትም የህግ የበላይነት ለድርድር የቀረበበት ሆኖ ነው ያገኘሁት። አሁን በሌሎች አካባቢዎች በመደፋፈር ማንነታቸው ያልታወቁ ሰዎች እነ ጀዋርም አሉበት፣ ወንድም አለበት። ማንም የፈለገ ነው በፌስቡክ ላይ ማንም ነው ሰልፍ የሚጠራው። ማንም የፈለገ እንዲጠራና ለዚህ እንዲደፋፈር ያደረገው የጎንደርም ሁኔታ እየሰከነበት ትቶኛል ብሎ ከመስከን ይልቅ ፍርድ ቤት ድረስ በመሄድ አሁንም ሌላ የህግ የበላይነት ለማስከበር የተወሰደን እርምጃ ለመጻረር የደረሱት ባለፈው ሳምንት የህግ የበላይነት ለድርድር ስለቀረበ ነው። እና የህግ የበላይነት መቼም ለድርድር መብቃት የለበት። የህግ የበላይነትን እዛ ጋር ለሚፈጠረው ነገር ብለህ ስትተወው መስዋዕትነትን ሸሽተህ ስትተወው መስዋዕትነትን አያስቀረውም። በሚቀጥለው ከፍተኛ መስዋዕትነት ሊጠይቅ በሚችል ደረጃ ሰፍቶና አድጎ ነው የሚነቀው። የበለጠ መስዋዕትነት የበለጠ አላስፈላጊ መስዋዕትነትን ይጎትታል እንጂ መስዋዕትነትን ፈጽሞ አያስቀርም። እና የባለፈው ሳምንት መስዋዕትነት በመሸሽ የተወሰደ እርምጃ ትላንትናና ዛሬ መስዋዕትነት የሚጠየቀው። እንደ አጋጣሚ የኦሮሚያ አካባቢዎች የተቀሩት ሰልፎች አልተሳኩም እንጂ አሁንም በሌላም አካባቢ በመደፋፈር የተረጋጉ አካባቢዎች ሁሉ በመደፋፈር ህግን እንዲጥሱና ያልተፈለገ መስዋዕትነት እንዲፈጠር ነው የተደረገው። እና የህግ የበላይነት መከበር አለበት። የህግን የበላይነት ለድርድር ማቅረብ ማለት
ራሱ
አደጋ ላይ እየደራረብክ መሄድ በኋላ ከቁጥጥር ውጭ
ሊያደርግ የሚችል ነገሮች
መድረስ እንደሚያመጣው እና አሁንም አጥፊዎቹ ህግ የጣሱት ሰዎች ናቸው። ህግ የማስከበር እርምጃ የሚወስድ ሰው ህግ አልጣሰም። ስለዚህ ህግን ለማስከበር የካዣሊቲውን የሚያስከትለውን ጉዳት በቀነሰ ሁኔታ ማንኛውም እርምጃ መወሰድ አለበት። አለበለዚያ ያደረለውና አደጋ ላይ ነው የሚቀረው። ከዚያ ያልኩ ተስፋ ያላቸው ልጆች አሉ። ከዚች እያደገች ካለችና የእድገቱን ጫፍ ያየንበት ሀገር ውስጥ ተስፋ ያላቸው ልጆች ተስፋ ጠንሰው በመማር ላይ ያሉ ልጆች አሉ። እነዚህ ልጆቻችን ነገ የሚኖሩባት ሀገር እንድትኖሩ እንፈልጋለን። ዝም ብሎ በሰላማዊ ሰልፍ እና በግርግር
አንድ ጊዜ ታገሰኝ
የሚረከብ እንኳን ቦታ አካል
አሁን ላይኖረን ይችላል።
አንተ
ስልጣን የሚረከብ ተለኝ አትሊስት ስልጣን የሚረከብ የሚችለው ህዝብና አገር ሲኖር ነው። አሁን ባለው ሁኔታ በፌስቡክ እንደ ሲሪያ እንደ ሊቢያ እንደ ኢጅፕት የመጨረሻ ትዝታችን እንግዲህ ኢጅፕት ነው። በእንደዚህ አይነት ነገር በፈረንጆችና በአጉል በሆኑ ፖለቲከኞቻችን የሚቀናበሩ ሂደቶች ለሀገራችን ውድቀት ከኢኮኖሚ ውድቀት ሊሆን ይችላል፣ ወይም ደግሞ ለጊዜያዊ የሰላም አለመረጋጋት ሊሆን ይችላል። ይሄ ሊያባራ በማይችል ሁኔታ ነው ያለው። አንድ ጊዜ ትንሽ ሁለት አንድ ቃል ስተ ወንድም ካለ ተሞክሮ የአካባቢው ሰው ነው። የአማራ ክልል ተወላጅነት ህብረተሰቡን ታውቃለህ፣ ፖለቲካውን ታውቃለህ፣ አመራሮቹንም ከሞላ ጎደል ታያቸዋለህ፣ እዚህም እዛም ታያቸዋለህ። የራስህ እይታ ምን ነው? ከዚህ ህግ ከማስከበር አኳያ ሲታይ በምን አይነት ሁኔታ ነው የምትገልጸው? እና ምንስ ነው ልትመክር የምትችለው? ውጭ ያለን በፌስቡክ ምን እዚህ ያሉትን ለመረበሽ ወይ ለማሳመጥ የምንፈልገውን ሰዎች ምን ትላቸዋለህ? አጠቅባለበት።
እሺ፣ እንግዲህ የክልሉን የምገልጸው በዋነኝነት ለረጅም ጊዜ ያለው ልምድም ተሞክሮም በክልል ውስጥ የሚኖሩ ህዝቦች ተቻችለው ከየትም ይምጣ ብሔር ሳይለያቸው፣ ቋንቋ ሳይለያቸው፣ ጾታ ሳይለያቸው፣ ሃይማኖት ሳይለያቸው በመቻቻል እሴት የሚታወቅ ክልል መሆኑን ነው የሚታወቀው። ለሀገራችንም በታሪክ እንደሚታወቀው ከውጭ ወራሪ በመከላከል ጠላትን በመመከት የራሱን ጸጥታ በማስከበር የውጭንም በመከላከል የሚታወቅ ህዝብ ነው። ይህ ህዝብ ባረባ ተልካሻ ምክንያት መጨረሻ ግቡ በማይታወቅ ምክንያት እዛም እዚህም በሚተነኮስ ህገ ወጥ ተግባር ወይም የራሳቸው ዓላማ ባላቸው ኃይሎች የሀገራችንን የክልሉን እድገት ለማይፈልጉ ኃይሎች እርካሽ የሆነ ፖለቲካ የሚያካሂዱ ወይም የጥንባንሳ ፖለቲካ ስልት የሚቀይሱ ኃይሎች የሚጎትቱት አባዜ እንደሆነ ነው የማየው። ስለዚህ ይህ የህዝባችን ሰፊ ወደ ሰፊነት የራሱን ጸጥታ የራሱን ሰላም የራሱን ልማት በራሱ ሲወጣ የኖረ ህዝብ ነው፣ በስታል ህዝብ ነው። ይሄንን በንቃት መከታተል አለበት ብዬ ነው የማስበው። ይህ እንግዲህ ከውጭም ያለው ሆነ በሀገር ውስጥ ያሉ ኃይሎች ወዳጆቻችን፣ ለሀገራችን ህዝብ፣ በሀገራችን ዜጋ መንግስት ኖረም አልኖረም፣ ኢህአዴግ ኖረም አልኖረም፣ የስርዓት ኖረም አልኖረም፣ ዞሮ ዞሮ የሀገራችን ህዝቦች ተፋቅረውና ተሳስበው የሚኖሩ ህዝቦች ናቸው። ለማንም ጠላት እጃቸውን የማይሰጡ ማለት ነው። ስለዚህ አሁን እየተፈጠረ ያለው ነገር ግን ዝም ብሎ እዛም እዚህም በሚተነኮስ ነገር መጨረሻ ግቡ በማይታወቅ ግብ የሌለው ግቡን እዚህ ጋር እንደርሳለን፣ ይሄ ነገር እዚህ እናመጣለን ተብሎ በደንብ የተቀረጸ ሳይሆን በዜጎች ደም፣ በንብረት መውደም፣ በሀገር ወደኋላ፣ ከልማት ወደኋላ በመጎተት የሚረካ ኃይል ነው ያለው። ይሄ ደግሞ የጤነኛ ሰው ወይም እድገት የሚፈልግ ኃይል ፍላጎት ነው ተብሎ አይወሰድም። የሰይጣን ፍላጎት ነው። መጨረሻው ጥፋት፣ መጨረሻው ክራይስ የሚሆነው ሰይጣን። ስለዚህ በውጭም ሆነ በውስጥ የሚኖሩ ወገኖቻችን ይህን ልንታገል ይገባል። ይህን ለማንም ብለን ሳይሆን ለራሳችን፣ ለሀገራችን ለሀገራችን ስንል ይሄን ልንታገለው አጥብቀን ልንታገለው ይገባል። አልቲሜት የሆነ የመጨረሻ ግብ የሌለው እርምጃ ስለሆነ ማለት ነው። ስለዚህ እኔ ሁሉንም የማስተላለፈው መልእክት ለዜጎቻችን፣ ለወገኖቻችን አሁን እያየን ያለነውን እድገት ወደፊት አስቀጥለን በጥሩ ሁኔታ ላይ የምንገኝበት መንገድ ነው የሚፈጠረው ብዬ ነው የማስበው። አንድ ነገር ለማለት ግን እዛም እዚህም የሚፈጠሩ አለመግባባቶች በእኔ ግምገማ ለጊዜው ንጹሐን ዜጎች ሊጎዱ ይችላሉ፣ ንብረት ሊወድም ይችላል። ግን መሰረተ ቢስ ናቸው፣ መሰረተ ቢስ ናቸው። ያን ያህል ሀገሪቱን አነቃንቆ ወደ ከፋት ብጥብጥና ሁከት ሊወስዱ ይችላሉ ብዬ አላስብም። እስከዛው ድረስ ግን እዛም እዚህም በሚፈጠር ሁከት ንጹሐን ዜጎች፣ ህጻናት፣ አረጋውያን በተለያዩ ተባራሪ ጉዳዮች ህይወታቸው ሊጠፋ ይችላል። ይሄ ያሳዝነናል፣ ሊያስከፋን፣ ሊያስቀይመን፣ ሊያስቆጨን ይገባል። ይሄን አጥብቀን ልንታገል ይገባል ማለት ነው። አመሰግናለሁ።
በጣም ነው የማመሰግነው። እንዴ ስማ፣ ወደፊት አጋዥ ቢያስፈልገንም ወደዚህ መምጣት ሳይኖርብን አይቀርም። እንደዚህ አይነት
በጣም ከተናገረው ነገር ውስጥ ትኩረትን የሳበው እና ሰው ሊያውቀ የሚገባው ነገር እዛም እዚህም የሚፈነዱ ሁከቶች እና አመጾች የስርዓት ለውጥ የማምጣት አቅም የላቸውም፣ ግን አላስፈላጊ መስዋዕትነት እያስከፈሉ ይሄዳሉ። ህጻናት አደጋ ላይ ይወድቃሉ፣ አዛውንት አደጋ ላይ ይወድቃሉ፣ ምንም የማያውቁ ወጣቶች በስሜታዊነት ተገፋፍቶ ህይወታቸውን ያጣሉ፣ አካላቸው ይጎላል። ይሄ የሚያሳዝን ነገር ነው። ከዚህ ያለፈ በሁከት እና በግርግር የስርዓት ለውጥ ማምጣት አይቻልም። ይሄ ህገ መንግስታዊ ስርዓት በጣም ጠንካራ ህገ መንግስታዊ ስርዓት ነው። እነሱ የማያውቁት ነገር 9 ክልሎች ያሉ 9ኙም ክልሎች ጋር ነው ስልጣኑ ያለው። የፌዴራል መንግስት ስልጣኑን ያገኘው ከነዚህ ክልሎች ነው። እና እዛዛ በምትለኩ ሰው ውከት 9ኙንም ክልሎች አንኮታኩተ ፌዴራላዊ ስርዓቱ እንደ ስልጣን መውጥ ላይ መውጣት አልችልም። ከንቱ ነው። መስዋዕትነቱ ግን ያዛዝናል። እና በጣም ጥሩ ነገር ነው የተናገረው።
አንድ ጊዜ ሰዓታችን ማልቃለች። አንዴ ጋር መቻል።
በመጨረሻ የማስተላለፈው መልእክት በተለይ ለጥፋትና ለርካሽ አላማ ላላቸው ኃይሎች ነው። እኔ የማምነው ለሀገር የሚጠቅም ፖሊሲ፣ ለሀገር የሚጠቅም መርህ ይዞ የመጣ አካል መስዋዕትነትም ሊከፈልበት ይችላል። በነገራችን ላይ ያለ መስዋዕትነት ለውጥ፣ ያለ መስዋዕትነት ድጋፍ ምናልባትም በአፍሪካ ያልተለመደ ሊሆን ይችላል። ነገር ግን እኛ ሀገር ላይ የሚካሄዱ የውጭም ሆነ የሀገር ውስጥ ያሉ ተቃዋሚ ኃይሎች ወይም የጸረ ሰላም አፍራሽ የምንላቸው ኃይሎች የያዙት አጀንዳ የለም። የጥንባንሳ ፖለቲካ ስልትን የሚጠቀሙት ብዬ በቅድም ረግጬ የተናገርኩት እዛም እዚህም ባሉ በማደግ ላይ ያለው ብዙ ፈተና ያለበት ዲሞክራሲ ለጋ የሆነ ጨቅላ የሆነ ዲሞክራሲ በመገንባት ላይ ያለች ሀገር የተለያዩ ውስንነቶች ሊኖሩ ይችላሉ። እዚህ ላይ ያለው ያለቀለት ፍጹም የሆነ እንከን የለሽ መንግስት አይደለም። በዚች ሀገር ላይ ያለው ራሱ የቻለ አመለካከት፣ የክህሎት፣ የተለያዩ ችግሮች ሊፈጠሩ ይችላሉ። ይህም በትግል በሂደት ነው ልንፈታው የምንችለው። እዛም እዚህም መንግስታችን በደንብ አሳውቋል። ከመልካም አስተዳደር ችግሮች አሉ፣ የኪራይ ሰብሳቢነት፣ የሙስና ችግሮች አሉ። እነዚህ ደረጃ በደረጃ በመፍታት ላይ ነው ያለው። ስለዚህ የተቃዋሚዎቻችን ግን አማራጭ የሆነ ፖሊሲ፣ አማራጭ የሆነ ስትራቴጂ ቀይሶ ሳይሆን የሚመጡት ባለው ስርዓት ጉድለት ላይ የወደቁ ናቸው። ጥንባንሳ የምንለው እንስሳ ወይም አዋፍ ጥንብ ሲያገኝ ነው ይዞ የሚዞረው እንጂ የራሱን የሆነ አድኖ የሚያገኘው ወይም አማራጭ የሆነ የራሱን እንትን የሚያመቻች አይደለም። ስለዚህ በስርዓቱ ጉድለት ላይ የተንተራሱ እንትኖች ስርዓቱ ጉድለቱን ቢዘጋ መስፈር ያላቸውም ማለት ነው። ስለዚህ በስርዓቱ ድክመት ላይ የሰፈሩ እንጂ በራሳቸው ቁመና የሌላቸው መሆኑን ማረጋገጥ እፈልጋለሁ።
እሺ በጣም ማመሰግናለሁ እንዴ አራግደልህም ሰውዬ ስራ ቦታችን እየተነቀጠከን ነው ስማይ ሰዓታችን አልቃለች አንዴ ካለች ባንዴ ካ ተጣቃለልኛለህ
እንግዲህ ባንተካላይ አሁን ትላንትናም ተክለም ልትሆነ ይክሉ ረሰ መስተዳደሮቹ እንዳሉት ይሄ ከበላይነት እናጣበቃለን ብለዋል በዚህ ምክንያት የዛሬውም በየቦታው ያየነው መረጋጋት የዚህ ውጤት ነው ብለን እንጠብቃለን ያው የትም ሳይደርስ የተረጋገጠ ሰላም ይኖረናል ብለን ነው የምንገምተው ሁኔታዎቹ ይህንን የሚያመለክቱት
እሺ
ይኸው ነው አጠቃላይ
በጣም አመሰግናለሁ አሸናፊ ወዳጄንም ዜና ለብዩንም እንደዚህ አመሰግናለሁ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን እዚህ ላይ ተጠናቀቀ። ግን አንድ ነገር ላችሁ የምፈልገው ነገር ቢኖር ምንድነው? እቺ ትልቅቷ ኢትዮጵያ፣ ትልቅቷ ተወዳጅቷ ኢትዮጵያ እያደገች እየበለጸገች መምጣት እኮ እየተንደረደረች ያለች ነች፣ እየዳህች ያለች ሀገር ነች። እቺን ሀገር ሁላችንም ተንከባክበን የምንይዛት ነው። በአሁኑ ሰዓት ስር ነቀል ለውጥ የሚባለው ስም መጠቀም አልፈልግም፣ መጥቀስ አልፈልግም። ግንቦት ሰባት የሆኑ ወይም ደግሞ የኤርትራ መንግስት፣ የግብጽ መንግስት የተለያየ ምክንያቶች ሊሰጥ ይችላል። መንግስት እሱ የራሱ ጉዳይ ነው። ግን ከኔ አኳያ ግን አሁን ያለው የጥላቻ ፖለቲካ ላለፉት 19 ዓመት በዚህ በሬዲዮ ጣቢያ የምንናገረው የጥላቻ ፖለቲካ መቆም አለበት። ያ የጥላቻን ፖለቲካ ማቆም እስካልቻልን ጊዜ ድረስ የነገይቱ ሶማሌ እንቶ ሶማሌ ሌላ ነገር ነው። የእኛ ሀገር ባለፈው ሁለት ሳምንት የተገለጽኩት የሩዋንዳ ከዛም በባሰ በከፋ ሁኔታ ነው የሚመጣው እና ይህንን ጥንቃቄ በተሞላበት በተለይ የጎንደር ተወላጅ የሆናቸው ወዳጆቼ፣ ወንድሞቼ፣ እህቶቼ አብረን ብዙ ጊዜ አሳልፈናል። የጎንደር ህዝብ በደርግ ጊዜ ተጎድቷል። በማያገባው ሳይሆን የኢህአፓዎች መጥተው በሱ ምክንያት የሞቱ ወንድሞቻችን አሁንም ባልሆነ ፖለቲከኛ፣ የትም ሊያደርስ በማይችል ፖለቲከኛ የጎንደር ህዝብ መጎዳት የለበትም፣ መሞትም የለበትም። ይህን ጥንቃቄ አድርጉ። ለራሳችሁ ማስብ፣ ለሀገራችን እናስብ። ለዛሬ ልም ፕሮግራም እዚህ ላይ ያበቃል። በሚቀጥሉ ሳምንት እስከምንገናኝ ሰላም፣ ፍቅር፣ ደህንነት ለሀገራችን ለወገናችን። ደህና ሁኑ። ከዘውዱ ተሾመኒ ከኮምቦልቻ ልዩ ስቱዲዮ ግነው እህቴን፣ እነዚህ ሁለት ወጣት ወንድሞችንም በጣም ነው የማመሰግናቸው ስለትብብራቸው። በጣም አመሰግናለሁኝ። Let's go to George Fitton.